ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
አንዳደርገን ጌታ አንዳደርገን አንዳደርገን አምላክ አንዳደርገን ተመለ ያየቱ ህብረቱን ሰጠኸን እኛ ሁላችንን አንዳደርገን የእስራኤል
የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መከፋፈል ፍጻሜ መጀመሪያ። እስከ ዛሬ ስደተኛው ሲኖዶስ እየተባለ የሚጠራው ክፍል የአሪዞና የኔቫዳና የዩታ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍን የአንድነት ጸሎት ዝማሬ ነበር ያሰማናችሁ። በአዲስ አበባው ቅዱስ ሲኖዶስ የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤልም መልእክት አላቸው።
እርቁ 100% ሰላማዊ በሆነ መንገድ እንደሚፈጸም አምናለሁ። ከኢትዮጵያ የመጡትም ሊቃነ ጳጳሳት እዚህም ካሉት ሊቃነ ጳጳሳት በእውነቱ በጣም አስተዋይ የሆኑ የረጉ አባቶች ናቸው። ጥሩ አመለካከት ያላቸው አባቶች ናቸው። ሁሉም
ነገ ሐምሌ 16 2010 ዓመተ ምህረት የእርቅና ስምምነቱ ስነ ስርዓት በጋራ ጸሎት ይጀመራል። ሁለቱንም ብፁዓን አባቶች አነጋግረናል። በምሽቱ ስርጭታችን ይዘናቸዋል። እሁድ ሐምሌ 15 2010 ዓመተ ምህረት ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሰሎሞን አባተ ነኝ። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከተቃዋሚ የፖለቲካ ድርጅቶች ጋር ተወያዩ። በአንዳንድ የአገሪቱ አካባቢዎች ያለው ሁኔታ እንዲረጋጋና አንድነት እንዲሰፍንም የተቃዋሚዎችን ትብብር መጠየቃቸው ተመልክቷል። ለዝርዝሩ መለስካቸው አምሃ ተከታዩን ከአዲስ አበባ አድርሶናል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ ወዲህ የመጀመሪያቸው የሆነውን ውይይት ዛሬ በጠቅላይ ሚኒስትር ጽህፈት ቤት በአገሪቱ ከሚገኙ ተቃዋሚ ፓርቲዎች ጋር ማድረጋቸው ታውቋል። በዚህ ስብሰባ ከተሳተፉት መካከል አንዱ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ለቪኦኤ እንደገለጹት በኢትዮጵያ ውስጥ ይንቀሳቀሳሉ የሚባሉ የብሔር ወይንም የህብረ ብሔር የፖለቲካ ፓርቲዎች ብዙዎቹ ተገኝተዋል። እንደሳቸው አባባል እስከ ዛሬ ስማቸውንም ሰምተን የማናውቀው ድርጅቶች ተሳትፈዋል። በቅርቡ ለተቃዋሚ ፓርቲዎች ሁሉ የተደረገውን ጥሪ በመቀበል ከውጭ ከመጡት መካከልም የኦሮሞ ዴሞክራሲያዊ ግንባር ኦዴግ የአመራር አባላትም በስብሰባው ተካፍለው እንደነበረ አቶ አበበ ለቪኦኤ ገልጸዋል። በስብሰባው ላይ ከተነሱ ጉዳዮች መካከል በሀገሪቱ የተለያዩ ስፍራዎች የሚነሱ ግጭቶች፣ የሚከተሉ መፈናቀልና አንዳንድ የአመፅ ድርጊቶች እንደነበሩም አቶ አበበ አስታውሰዋል። በውይይቱ መንስኤና መፍትሄ ናቸው የሚባሉ ሀሳቦች ተዳሰዋል።
ያኮረፉ አካላትን በየቦታ ይህን ችግር እንደሚፈጥሩም ከተቃዋሚ ፖለቲካ ፓርቲዎችም ተነስቷል። በተለይም ግጭቶቹ በሚነሱባቸው አካባቢ ያሉ የፓርቲ ተወካዮች ይህን ነገር አጽንኦት ሰጥተው አንስተውታል። እሳቸውም ያሉት ተባብረን ህዝቡ ወደ ሰላም እንዲመጣ ማድረግ ነው፣ ሌላው ባህላዊ የሽምግልና ሂደትን መከተልም ተገቢ ነው ብለው የአንዳንድ ሀገራትንም ምሳሌ አንስቷል። በአፍሪካ ውስጥ ያሉ ሀገራት በባህላዊ ሽምግልና ችግሮቻቸውን በመቅረፍ ዘን ወደ ብሔራዊ መግባባት ማምጣት ስለሚቻል የተቃውሞ ጎራ ያላቸው ፖለቲከኞችም እቺ ሀገር ስትኖር ነው እና ሁላችንም የፖለቲካ ምህዳሩ ሰፍቶ የምንንቀሳቀሰው። ስለዚህ ሁላችንም ኃላፊነት አለብን። የመንግስት ብቻ አይደለም፣ እያንዳንዳችን በቦታው ላይ ህዝብ እርስ በርስ ተቻችሎ የሚኖርበት መንገድ ብታመቻች ጥሩ ነው የሚል ሀሳብ እሳቸውን መልሰዋል። የፓርቲ አመራሮችም ይህን ሀሳብ በሙሉ ሀሳብ የደገፉት።
በተሰብሳቢዎቹ ከተነሱ ጥያቄዎች መካከልም የሽግግር መንግስትን ስለማቋቋም የተመለከተው አንዱ እንደነበረ አቶ አበበ ተናግረዋል።
የሽግግር መንግስት መቋቋም አለበት በሚለው ነገር ላይ እሳቸውን በሰጡት መልስ አሁን በዚህ ሁኔታ ውስጥ የሽግግር መንግስትን ሪሱ ለማለት አስቸጋሪ ሁኔታዎች እንዳሉ፣ እነኚህ ችግሮች ግን የግድ ወደፊት ተቃርቦ ሰርቶ ነገሮች በሚመቻቹበት ሰዓት መሆን የሚገባውን ነገር በጋራዊትና በህዝብ ፍላጎት ላይ ተመስረት ማድረግ እንችላለን ነው። ምክንያቱም ገና ያልገቡም አካላት እንዳሉ ይታወቃል። በተለይም ግዙፍ እንዳለው የሚነገርለት የአርበኞች ግንቦት ሰባት ውጭ ያለው እነኚህ ገብተዋል፣ ሁሉንም ወደዚህ መጥተዋል። ምን መደረግ አለበት የሚለው ነገር ግን ሊታሰብበት እንደሚገባ ተጠቁሟል። ጠቅላይ ሚኒስትሩ ያው እሳቸው በዚህ ሰዓት ውስጥ ይሄ መደረግ አለበት የሚል ግን ምላሽ መስጠት የሚችሉ አይደሉም ባለበት ሁኔታና አሁን ግን ያል ከወዲሁ ይችን ሀገር ማረጋጋት ህዝቡን አንድ ማድረግ የሚለው ነገር ቅድሚያ ሊሰጠው ይገባል የሚል አንድምታ ያለው ንግግር ያደረጉት።
በስብሰባው ላይ ጠቅላይ ሚኒስትሩ ተቃዋሚ ፓርቲዎቹ በእሳቸው አገላለጽ ተፎካካሪ ፓርቲዎቹ በሀገሪቱ ተጨባጭ ሁኔታ ላይ ያላቸውን አስተያየት ለመስማት የተዘጋጁ ስለነበሩ ስብሰባውን የከፈቱት በአጭር ንግግር ብቻ እንደነበረ ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ አማካሪያቸው የነበሩ አንድ ሰው ከሩሲያ ጋር ተመሳጥረው ይሰሩ እንደነበር ያሳዩ የምርመራ ምንጮችን አስመልክቶ አዲስ ይፋ የተደረገው የመንግስት የምርመራ ሰነድ የመንግስት መርማሪዎች የ2016ቱን የምርጫ ዘመቻቸውን ይሰልሉ እንደነበር አረጋግጠዋል። ፕሬዚዳንቱ በዛሬው ዕለት በትዊተር አማካኝነት ባስተላለፏቸው መልእክቶች እንደተለመደው በእጅጉ ተቀንሶና ተቀናንሶ ለህዝብ ይፋ የሆነው ይህ ሰነድም ቢሆን ያለ ጥርጥር የፍትህ ሚኒስቴርና የፌዴራል ወንጀል ምርመራ ቢሮ የግለሰቦችን መረጃ የመመርመር ፍቃድ የሚሰጠውን ልዩ ችሎት አሳስተው እንደነበር ያረጋግጣል ብለዋል። የውጭ ሰላዮችን ለመከታተልና ለመመርመር ፍቃድ የሚሰጠው ልዩ ችሎት እንደ አውሮፓውያን የዘመን አቆጣጠር በ2016 በፕሬዚዳንት ኦባማ አስተዳደር ከፌዴራል ወንጀል ምርመራ ቢሮ የቀረቡለትን 4 የፍቃድ ጥያቄ ማመልከቻዎች እንዴት አሳሳች ነው ብለው ፕሬዚዳንቱ ማመናቸው ወይም ያመኑበት መሰረት ለጊዜው ግልጽ አይደለም ብሏል ዜናው። በዚያ የምርመራ ፍቃድ የስልክ መስመራቸው ተጠልፎ የተሰለሉት ያንድ ወቅት የፕሬዝዳንት ትራምፕ አማካሪ ካርተር ፔጅ በዚሁ ምርመራ ውጤት ለሩሲያ የሚሰሩ ሰላይ ናቸው በሚል ተጠርጥረዋል። ይሁን እንጂ እርሳቸው አይደለም ሲሉ በተደጋጋሚ ማስተባበላቸው ይታወቃል። እስራኤል ቁጥራቸው 800 የሚደርስ ባለነጭ ቆብ ያደጋ ጊዜ ሰራተኞችና ቤተሰቦቻቸውን ከሶሪያ አወጣች። እስራኤል መከላከያ ሚኒስትር በትዊተር አማካኝነት ባስተላለፈው መልእክቱ ሲቪሎች ናቸው ሲል ያስታወቃቸውን ያደጋ ጊዜ ሰራተኞች በትላንትናው ዕለት ነው በአውቶቡስ አሳፍሮ በእስራኤል ፖሊስና በተባበሩት መንግስታት ተሽከርካሪዎች አጅቦ ወደ ዮርዳኖስ ያሸጋገረው። በማዕከላዊ ሶማሊያ አንዲት የ10 ዓመት ዕድሜ ያላት ልጃገረድ በግርዘት ወቅት በደረሰባት ከፍተኛ የደም መፍሰስ አደጋ ህይወቷ ማለፉን ከአደጋው በኋላ ህይወቷን ለማትረፍ ጥረት ሲያደርጉ የነበሩ ሐኪሞች አስታወቁ። ፕሬዚዳንት ሳልቫ ኪርና ተቀናቃኛቸው የተቃዋሚ መሪ ሪክ ማቻር የመሪነት ብቃት ማሳየት ተስኗቸዋል ስትል ዩናይትድ ስቴትስ የደቡብ ሱዳንን የሰላም ሂደት አቅጣጫ ያሳሰባ መሆኑን አስታወቀች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 15 2010 ዓ.ም ምሽት ፕሮግራም ነው። ዶክተር አብይ አህመድ ጠቅላይ ሚኒስትር ሆነው አሜሪካን ሊረግጡ 3 ቀናት ብቻ በመሃል ቀሩ። ዝግጅቱ ምን ይመስላል?
ጁላይ 28 ኒ ታላቅ መሪ ተቀብለን የሚያራምዱትን ፖሊሲ የተሸከሙትን ራዕይ እኛም እንደ ህዝብ ተከትለን የምንቀበልበትን በኢትዮጵያ ሀገራችን ያለውን ደግሞ ትግል አብረን የስራውን ሁሉ መንገድ አብረን በስራ የምንሳተፍበት መንገድ የምንወያይበት ጊዜ ይሆናል ብለን በጉጉት የምንጠብቀው ጊዜ ነው።
እስካሁን ባለው ዝግጅት የአዳራሹ እስካሁን ድረስ ከአለባለቅ በስተቀር በየቀኑ ይሰበሰባሉ፣ በየቀኑ ይሰራሉ።
ይሄ ለውጥ ስር እንድሰድ ነው የምንፈልገው። ከዚህ አንጻር ነው ሁሉ ሰው ማህበረሰብ በደስታ እየተሳተፈ ያለው። እስካሁን ያጋጠመን ምንም አይነት ችግር የለም።
የዋሽንግተን ዲሲ አቀባበል አብይ ኮሚቴ አባል አቶ አቤል ጋሼ፣ ሎስ አንጀለስ ከተማ የሚገኘው የኢፌዴሪ ቆንስላ ጀኔራል ኃላፊ አቶ ብርሃነ ኪዳነ ማርያም፣ እንዲሁም የሚነሶታው አቀባበል አብይ ኮሚቴ ሰብሳቢ አቶ ተሽቴ ዋቆን ነው የሰማችሁት። ስለየዝግጅቶቻቸው ያብራራሉ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መከፋፈል ፍጻሜው መጀመሪያ። ነገ ሐምሌ 16 2010 ዓ.ም ተሰያት ወደ 30 ዓመታት ለሚጠጋ ጊዜ የዘለቀው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መከፋፈል ማክተሚያ ይሆናል ተብሎ እየተጠበቀ ነው። ታሪካዊ ቀን ዛሬ እሁድ ሐምሌ 15 2010 ዓመተ ምህረት የመለያየቱ የመጨረሻ ቀን መሆኑ ነው። የተያዘው ሁሉ ከሰመረ አይሰምርም ያለ ማንንም አልሰማሁም። ተከፋፍለው እስከ ዛሬ ከቆዩት የቤተ ክርስቲያኒቱ 2 ውግዘኛ ሲኖዶሶች አንዳንድ አባቶችን ጋብዣለሁ፣ ተዋወቋቸው።
እሺ፣ እግዚአብሔር ይስጥልኝ። አባ ፋኑኤል ዋሽንግተን ዲሲ እና ካሊፎርኒያ አካባቢ አህጉረ ስብከት ሊቀ ጳጳስ ነኝ።
አባ ዮሴፍ የኔቫዳ የአሪዞና የዩታ ህብረተሰቦች ሊቀጳጳስ።
ብፁዕ አቡነ ፋኑኤል አዲስ አበባ የሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ አባት፣ እንዲሁም ብፁዕ አቡነ ዮሴፍ በስደት የሚገኘው ሲኖዶስ አባት፣ በቅድሚያ ለጊዜያችሁ እጅግ በጣም አድርጌ ላመሰግን እወዳለሁኝ። ወደ ውይይታችን ስንገባ መቼም አሁን የእርቅ ዘመን ነው፣ የምህረት ዘመን ነው፣ የይቅርታ ዘመን ነው። በጣም ትልቅ ዜና ነው። በተለይ ለብፁዓን አባቶች እንደናንተ ላሉ ለቤተ ክርስቲያኒቱ መሪዎች ትልቅ ጊዜ ትልቅ ዜና ሊሆን እንደሚችል አልጠራጠርም። እና 27 የመከፋፈል ዓመታት፣ 27 የመለያየት ዓመታት፣ 27 የጥርጣሬ ዓመታት፣ እንደዚሁም ጥላቻን በብዙ መንገድ ሊዘሩ የሚችሉ ወደ 30 ዓመታት የአንድ ሙሉ ሰው ዕድሜ የኢትዮጵያ ቤተ ክርስቲያን አሳለፈች። ስለ እነዚህ ስላለፉ 27 ዓመታት ምንድን ነው የሚሰማችሁ እናንተ ብፁዓን አባቶች? ብፁዕ አቡነ ፋኑኤል።
እሺ፣ አመሰግናለሁ። አዎ፣ ባሳለፍናቸው 27 ዓመታት የሚሰማኝ በመሰረቱ በእጅግ ታላቅ ሀዘን ነው የማስባቸው። አንድ ቤተ ክርስቲያን በሁለት ተከፍላ በአባቶች መካከል መግባባት ጠፍቶ ብዙ ጊዜ አጥፍተናል፣ ብዙ ጊዜ አባክነናል። በመሰረቱ ይሄ ችግር ሲፈጠር ቤተክርስቲያኗ ስትከፈል በሲኖዶስ ደረጃ እኔ መሆንኩ ብፁዕነታቸው በዚያ ኃላፊነት ላይ አልነበርንም። ቢሆንም ግን ያው በአባቶቻችን የተፈጸመ ያው በእኛ የተፈጸመ ነው፣ እኛ እንደፈጸምነው ነው የምንመለከተው። እና በጠቅላላ ያንን ያሳለፍነውን ጊዜ እኔ እንደው የጨለማ ዘመን ነው ብዬ የምለው። አሁን ደግሞ እግዚአብሔር ይመስገን እግዚአብሔር ስራውን እየሰራ ነው እና ጥሩ ጊዜ መጥቷል። ያሳለፍነውን ግን በአጭር እንደው ለማስቀመጥ በታላቅ ሀዘን የማስባቸው አመታት ነው ያሳለፍነው ብዬ እላለሁኝ በአጭሩ።
ብፁዕ አቡነ ዮሴፍ።
አዎ፣ እንግዲህ የ27 አመታት በልዩነት መኖር ብዙ ጉዳት ፈጥሯል ብዬ አስባለሁ። አንደኛ ራሱ የቤተ ክርስቲያኗን ልጆች ተፋፍሎ በምንም ሳንገናኝ ብዙ የጠየን ሰዎች አለን፣ እሱ ጉዳት ነው። በሁለተኛ ደረጃ ቤተ ክርስቲያኗ የምትፈልገውን ያህል እድገት እንድታገኝ አላደረጋትም። ትውልዱንም በጣም የጎዳ ነው። ሃይማኖትን ለማስተማር አስቸጋሪ ነው። አንዱ ሌላውን የሚነቅፍበት ሌላውን የሚነቅፍበት እና ክፉ የሆነ የሰይጣን አሰራር ቤተ ክርስቲያን የጎዳበት ዘመን ነው። በዚያም በተጨማሪ ደግሞ ህዝቡ ሃይማኖታችንን እየተወ ወደ ሌላ ሃይማኖት የሄደበት ነው። ይህንኑ ክፍፍሉን በመጣን ሌላው ቤተ ክርስቲያን በተለያዩ መንገዳት የሁለት ሲኖዶሶች መከፋፈል ብዙ ሌሎችም ደግሞ ገለልተኛ ቤተ ክርስቲያን እያሉ ቤተ ክርስቲያን እንደ ሱቅ የሚከፈትበት ዘመን የሆኑ እና ቤተ ክርስቲያን ጠቅለል ባለ መንገድ ቤተ ክርስቲያንን በእጅጉ የጎዳ የሚያሳዝን አስከፊ የሆነ ለቤተ ክርስቲያኗም እንደ ሀገርም የጎዳ ትውልድንም የጎዳ ብዬ ነው የማስበው።
ብፁዓን አባቶች ትልልቅ ሀሳቦችን ነው ያነሳችሁት። ብፁዕ አቡነ ፋኑኤል የጨለማ ዘመን ብለው ጠሩት። ብፁዕ አቡነ ዮሴፍ የሰይጣን አሰራር የነገሰበት ዘመን ብለው ጠሩት ይህንን ዘመን። መቼም ሕዝበ ክርስቲያን ከቅድስት ቤተ ክርስቲያን የሚጠብቀው ምሕረትን፣ ፍቅርን፣ መስማማትን፣ መዋሃድን ነው። ለምንም ለምድራዊም ለሰማያዊም ፍላጎቱም ህልሙም ወደ ቤተ ክርስቲያን ወደ እናንተ ወደ ብፁዓን አባቶች ነው የሚመጣውና በእናንተ ዘንድ ብቻ ሳይሆን በምእመናንም ዘንድ በተለያዩ አጋጣሚዎች ሀሳባቸውን በሚገልጹ ምእመናን ዘንድ ከእነዚህ ከገለጻችኋቸው ሁለት መገለጫዎች የሚያልፉ የሚዘሉ ጊዜ አይመስሉኝም ያለፉት 27ና 30 ዓመታት። ለማንኛውም ግን አሁን የእርቅ ዘመን እየመጣ ነው፣ የሰላም ዘመን እየመጣ ነው። የኢትዮጵያው ቅዱስ ሲኖዶስ ልዑካን ዋሽንግተን ዲሲ ገብተው እንግዲህ ድርድሩ ሊጀመር ነው፣ ውይይቱ ሐሳቡ ሊጀመር ነው። እናንተ ሁለታችሁም የዚህ የድርድር አካል አይደላችሁም፣ የውይይቱም አካል አይደላችሁም። ነገር ግን በውስጡ የዘለቃችሁ እንደመሆናችሁ ራሳችሁም እንደገለጻችሁት ብፁዓን አባቶች እናንተ የምትናገሩት ነገር ፍሬ አለው ለምእመናንም፣ ለተወያዮችም፣ ለተደራዳሪዎችም። ስለዚህ ከምንጩ እንነሳና የችግርን ምንነት ማወቅ የመፍትሄው ግማሽ ነው እንደሚባለው እስቲ ከሥረ መሠረቱ ሂዱና ምንድን ነው ምንጩ? ፈትሹልኝ። ምንድን ነው ቅድስት ቤተ ክርስቲያንን እንዲህ ከፋፍሎ ለሰላሳ ዘመን ያቆያት?
ብፁዕ አቡነ ዮሴፍ በሏ።
እሺ፣ እግዚአብሔር ይስጥልኝ አባታችን። በመሰረቱ ችግሩ ምንድን ነው በዚህ ያደረሳት የሚለው በዚህ በእኛ በኩል ሲነገር የቆየው አሁን የተባለ ያለው ሁሉም የሚያውቀው ነገር የፖለቲካው አለመረጋጋት በወቅቱ የነበረው አንዱ የፖለቲካ አገዛዝ ወደ ሌላው ፖለቲካ አገዛዝ ሸፍት በሚያረግ ጊዜ የፈጠረው ችግር ነው። መንግስት ወደ ቤተክርስቲያን እጁን ጣልቃ ስላስገባና እንግዲህ ቤተክርስቲያንን በራሱ ፈቃድ በራሱ መንገድ እንድትሄድ ማዘዙ አንዱ ችግር እሱ ነው። ሁለተኛው ችግር ብዬ የማስበው ደግሞ እንደዚህ አይነት ፖለቲካው ወደ ቤተክርስቲያን ሲመጣ ፖለቲካውን ያለመመከት የአባቶችን ችግር ነው ብዬ ነው የማስበው። እና መንግስት ወደ ቤተክርስቲያን ሲመጣ ፖለቲካ ወደ ቤተክርስቲያን ሲመጣ ይሄ ነገር ትክክል አይደለም ብለው አባቶችን ካህናቱም ይህንን ነገር ካለመከላከልና ካለመጋፈጥ የተነሳ የተፈጠረ ነው ብዬ ነው የማምነው።
እሺ፣ ብፁዕ አቡነ ፋኑኤል።
እሺ፣ እግዚአብሔር ይስጥልኛ። ይሄ የተነሳው ጥያቄ መቼም በጣም ሰፊ እና ጥልቅ የሆነ ትንተናን የሚፈልግ ጉዳይ ነው። ችግሩን ለማግኘት ወደ መነሻው ብንሄድ የግድ ያስገድደናል። መቼም የኢትዮጵያ ቤተ ክርስቲያን ትልቁ ችግሯ እንደ ችግር አድርገን የምንመለከተው ሁልጊዜም የመንግስት ጥገኛ ሆና መኖሯ ነው። በአስተዳደሯ ላይ ተጽዕኖ የሚያመጣባት እንደ ከመጀመሪያው ስንመለከተው አሁን እኛ ስድስተኛ ፓትርያርክን የደረስነው አንደኛውና ሁለተኛው ፓትርያርኮች ብፁዕ ቅዱስ አቡነ ባስልዮስ እና ብፁዕ ቅዱስ አቡነ ቴዎፍሎስ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበሩ ናቸው። በዛ ዘመን ያው ህገ መንግስቱም ንጉሳዊ አገዛዝ ስለነበረ ንጉሰ ነገስቱ የቤተ ክርስቲያኒቱ የበላይ ጠባቂ ናቸው ስለሚል በእንዲህ አይነት ሹመቶች በተለይ ወሳኝ የሆነው የፕትርክና ማዕረግ በሚሰጥበት ጊዜ የንጉሱን አዎንታ ይፈልጋል። ስለዚህ ይሄ በመሆኑ መንግስት ሲለወጥ ፓትርያርኩ ብፁዕ ወቅዱስ አቡነ ቴዎፍሎስ ላይ የደረሰው በንጉሱ አዎንታ ስለሆነ ጉዳዩ የተፈጸመው የህዝብና ወይም የመላተ ጉባኤ በሲኖዶስ ወይም የሊቃውንቱ ሙሉ ለሙሉ አዎንታ ባለማግኘቱ መንግስት ሲያስወግዳቸው፣ በሰማዕትነት ሲያርፉ፣ ለውጥ ሲመጣ ያ ህዝባዊ የሆነው ከህዝብ ጋራ ከሲኖዶስ ጋራ ያልመጣው ሹመት ሌሎቹን እንደ ግድ የለሽ ያስቆጥራልና ያሸሻል፣ ከጉዳዩ ከተቆርቋሪነት ያሸሻቸዋል። በዚህ ምክንያት ተጽዕኖ ፈጠረ ማለት ነው በቤተክርስቲያኑ ላይ። እንግዲህ ሶስተኛው አራተኛ ፓትርያርክ እነዚሁ ደግሞ በደርግ ስርዓት ውስጥ የተፈጸሙ ናቸው። ይኸውም እንግዲህ ሽግግር ሲመጣ እንዲሁ ቤተ ክርስቲያን በነጻነት ስላላስቀመጠች ችግሮች ይፈጠራሉ። አሁንም አምስተኛው ስድስተኛው ደግሞ ሲመጣ ደግሞ አሁን በዚህ ባለው በኢህአዴግ መንግስት ነው። እንደዚሁ ነው ይሄ ችግር። ስለዚህ ይሄ ጥገኝነት ጎድቷታል። ቤተ ክርስቲያኒቱም ደግሞ ቅዱስ ሲኖዶሷ ደግሞ ጥንካሬ የለውም። ማለት አባቶች ለመውቀስ ሳይሆን ጥንካሬ የለም። መንግስታት በተለዋወጡ ቁጥር እንዲያን ነገሮች በመንግስት የሚመጡት ችግሮቹ በእርግጥ ቤተ ክርስቲያኒቱም በተወሰነ ደረጃ የችግሩ ፈጣሪም አብራ ተካፋይ ናት ማለት ይቻላል። ብፁዕ ወቅዱስ አቡነ ቴዎፍሎስ ለእንዲህ አይነት ችግር ሲጋለጡ በመንግስት ብቻ አይደለም የቤተ ክርስቲያኒቱም የቤተ ክህነቱም እጅ አለ። ብፁዕ ወቅዱስ አቡነ መርቆሪዎስም ከስልጣን በሚወገዱበት ጊዜ ሙሉ ለሙሉ የመንግስት እጅ ነው አልልም፣ የቤተ ክርስቲያኒቱም እጅ አለ። እንዲህ አይነት ችግሮች የሚፈጠሩት የራሷ ጥንካሬ ባለመኖሩ ስለሆነ እኔ መቼም እነዚህ ያለፉት ጊዜያት ለዚች ቤተ ክርስቲያን ትምህርት ሆነው ለወደፊቱ ጠንካራ ሆና ከእንዲህ አይነት ነገር ጥገኝነት ወጥታ ራሷን ችላ በሁለት እግሯ መቆም አለባት። እነዚህ የተፈጠሩ ያለፉት ብፁዕ ቅዱስ አቡነ ቴዎፍሎስ ኋላም በብፁዕ ቅዱስ አቡነ መርቆሪዎስ የተፈጠሩት ነገሮች ትምህርት ሆነውን ህዝቡም ይሄንን ነገር አውቆት የቤተ ክርስቲያንን ቀኑና ለምዶት አውቆት በጋራ ሆነን ቤተ ክርስቲያንን ለመጠበቅ ትምህርት ይሆነናል እና ዋናው ነገር መማሪያ ሆኖናል። ጎድቶን አልፏል። ትልቅ የታሪክ ጠባሳ ሆኖ አልፏል። ነገር ግን ትምህርት ሆኖን ወደፊት ደግሞ እንዲህ አይነት ነገር እንዳይከሰት ቤተ ክርስቲያኒቷ ራሷን እንድትከላከል አቅም ይፈጥርላታል። ከመከራው ቤተ ክርስቲያን ተምራለች ብዬ አስባለሁ። ስለዚህ መፍትሄው የሚሆነው ለወደፊትም አንድና አንድ ቤተ ክርስቲያኒቱ ከእንዲህ አይነት ጥገኝነት ነጻ ወጥታ በራሷ መንገድ በራሷ ቀኖና በራሷ ስርዓት መሄድ መቻል አለባት። ይሄ ካልሆነ ነገ ጠዋትም ችግሩ ሊደገም ይችላል። ስለዚህ ይሄንን ቤተክርስቲያን ራሷን ፈትሻ ሲኖዶሷ ጠንካራ ሊሆን ይገባዋል። መፍትሄ የሚሆነው ያ ነው እና ችግሩ ከኋላ አሁን እኛ ብዙ ጊዜ የምናነሳው እንዴት ተገደሉ፣ እንዴት ወረዱ፣ እንዴት ተሰደዱ፣ እንዴት ወጡ የሚለውም አለ። ስለዚህ ይሄ ሁሉ የጥገኝነት ነገሮች ስላሉ ነጻ መሆን አለባት ቤተክርስቲያኒቱ ብዬ አምናለሁ።
እንግዲህ ሁለታችሁም ብፁዓን አባቶች በዚህ ሀሳብ ላይ ትስማማላችሁ? የፖለቲካ ጣልቃ ገብነት በመኖሩና ቤተ ክርስቲያኒቱ ያንን መመከት ባለመቻሏ ምክንያት እንደሆነ ትስማማላችሁ? አንድ አይነት ነው ሐሳባችሁ? ግን ለምን ብዬ ከጠየቅኩኝ አይቀር ለምን? ምን ነው ቅዱሳንና ብፁዓን አባቶች ይህ እንዲሆን ፈቀዱ? ምንድን ነው ለዚህ አይነት ክፍተት መጀመሪያውኑ ቢሆን ምክንያት የሆነው? ምድራዊ ኃይል በዚህ ታላቅ በሆነ ሰማያዊ ሥልጣን ባለው መቅደስ እንዲገባ ለመፍቀድ ያቀዳዳ እንዴት ሊከፈት ቻለ? ለምን ልቦናቸው ክፍት ሆነ? ቅዱሳንና ብፁዓን አባቶች ለዚህ ምናልባት የሙስና ነገር ይኖር ይሆን? ምናልባት ሌሎች ለምድራዊው ሁኔታ መገዛት ይኖር ይሆን? እስከዛ ድረስ ሄዳችሁ ልትፈትሹልኝ ትችላላችሁ? ብፁዕ አቡነ ፋኑኤል ይቀጥሉ።
እሺ አሁን እንደገለጽኩት እኮ ነው ባሁን መገለጽኩት ምንድነው ቤተክርስቲያኒቱ ተጠግታ ስለኖረች በራስ መተማመን የሚለው ነገር የለም። ስለዚህ በራሷ ሙሉ ኃላፊነትና ስልጣን አንድን ፓትርያርክ ካላስቀመጠች ያ ቅዱስ አባት በዛው ወንበር ላይ የሚቀመጥበት ጊዜ የሚያዳምጠው ያስቀመጠውን አካል ይሆናል፣ ህዝብን አይደለም ወይ ቤተክርስቲያኑን አይደለም። ይሄ በግልጽ መታወቅ አለበት። ያ ከላይ ያለው የሚመጣው ድክመት እታች ድረስ ይወርዳል እና መሰረቷን ያናጋዋል። ስለዚህ ነው ይሄ ችግሩ ነበረ አለ። ነገር ግን ወደፊት እንዳይኖር እነዚህ ነገሮች ትምህርት ይሆኑን፣ እነዚህ ነገሮች ያሳለፍናቸው መከራዎች ቤተክርስቲያን የተቀበለችው መከራ ትምህርት ይሆነን እንጂ ስጋ በመልበሳችን ያለው የስጋዊ ጠባይ እንደዚሁ ለወገን ማደር ለጥቅም ማደር እንደሚጠቀሱት አሁን እንደሚነሱት በሙስና እንደሚባለው ሁሉ የሚፈጠሩት አንድ ሰው ወደዛ ስልጣን ላይ የመጣበት መንገድ ይጠቁማል ያሳያል ማለት ነው እንደአመጣጡ። ስለዚህ እነዚህ ነገሮች እኛ አሁን ተምረን እግዚአብሔር እየረዳን ነው ይሄ አንድነታችን ሲፈጠር ሁለቱም አንድ ነው ተሆነን ተጠናክረን ያለፈውን ትምህርት አድርገን ወደፊት በእውነት ህዝባችንንም በድለናል ማለት ይችላል በድለናል። በርግጥም ህዝባችንን ይቅርታ ጠይቀን አንድነታችንን አጠናክረን ቀኖናችንን ፈትሸን የሚስተካከሉን አስተካክለን ራሷን ችላ እንድትሄድ እስካላደረግና ድረስ ወደፊትም አሁንም እንዳልኩት ይሄ ችግር ተመልሶ የሚመጣ ነው የሚሆነው። ስለዚህ ይሄ ሁሉ ስብስብ ነገር የተፈጠረው ራሷን ችላ ባለመጓዟ የተፈጠረ ነው ባይነኝ ነው።
ብፁዕ አቡነ ዮሴፍ።
አዎ እንግዲህ ጥያቄው በጣም በእውነት ጥሩ ጥያቄ ነው። ብፁዓን አባቶች እንደውም ብፁዕ የሚለው ስም ጥሉ ራሱ ብቃትን እግዚአብሔር ጋር ያለንን ግንኙነትንም በጽናት የሚጠቁም ነገር ነው።
ንጽህናንም ጭምር
ንጽህናንም ሁሉንም ነገር ብቁ ነው ለወደ እግዚአብሔር የቀረበ ነው እና እንደዚህ አይነት ሰው ቤተክርስቲያኗን ህልውናን ጠብቆ ማስቀጠል ግድ ይላል። ነገር ግን በየዘመኑ እነዚህ ነገሮች ሲደረጉ አይታዩ እና ልቦናቸው ለዚህ ለፖለቲካው ተሎ ቦታ የሚይዝ የሚመስለኝ አንደኛ ለቤተክርስቲያኗ ስልጣን የሚፈልጉ ሰዎች አሉ ይመስለኛል። ለምሳሌ ስናም ሲፈለግ ወይም ደግሞ ፓትርያርክነትም ሲፈለግ አንዳንድ ጊዜ የመንግስት እርዳታዎች ይፈለጋል፣ የመንግስት እጅ እንዲገባ ይፈለጋል። በዚህ ምክንያት ለስልጣን ሲባል ትልቁን የእግዚአብሔርን ተቋም የእግዚአብሔርን ቤት ይዘማል፣ ሊወድቅ ይንገዳገዳል። መንግስት የሚገባው እነዚህም አንዱ ፓትርያርክ ወርዶ እኔ እሾማለሁ ከሚል አንጻር፣ በሁለተኛ ደረጃ ደግሞ ከዚህ ጋር ተያይዞ የሚነሳው በሀገራችን መቼም ክፉ መንፈስ ክፉ የሆነ ነገር አለ፣ ዘረኝነት የሚባል ነገር። የአንዱ አካባቢ ፓትርያርክ እንዲሾም ጥረት ማድረግ፣ የኛ አካባቢ ፓትርያርክ ሲሆን የዚህ አካባቢ ፓትርያርክ ሲሆን የዚህ አካባቢ፣ እንዲህ አይነት ሽኩቻዎች ናቸው ቤተክርስቲያኗን የሚጎዳ ልቦናቸውን ቶሎ እንዲጥላቸው የሚሆነው ስልጣንን ከመፈለግም አንጻር። ይሄ ደግሞ አንድ እንደዚህ ምድራዊ ነገር በተመረኮዘ ከመደረግ አንጻር ሊሆን ይችላል። ሌላውም ደግሞ እንደዚህ አይነት ነገሮች ካልጠፉ ፍጹም መንፈሳዊነቱን ማግኘት አይቻልም እና ስሜቱ ሁሉ ምድራዊ ይሆናል። ከስልጣን ጋር የተያያዘ ስሜት ካለ በዚህ የተነሳም ደግሞ ገንዘብ ኢንቮልቭ ያደርጋል። ገንዘብንም ለማግኘት እነዚህ ነገሮች ሁሉ ተሰባስበው በቀላሉ ቤተክርስቲያን የሚጎዳሉ። የቤተክርስቲያን አባቶችም እነዚህን ምክንያት በማድረግ ብዙ ስህተት ይሰራል ማለት ነው እና እንዲህ አይነት ነገሮች መቆም መቻል አለባቸው። ቤተክርስቲያን ጎድተዋል፣ ህዝብ ጎድተዋል፣ ብዙ ነገር ችግር ውስጥ እንድንወድቅ አድርጎናል። እነዚህ ነገሮች ይታዩኛል።
እንግዲህ በምንም ምክንያት ይሁን በምንም ምክንያት ብፁዓን አባቶች እንዲህ የከበዱ የእግዚአብሔር አደራ በጃቸው ያለ ታላላቅ ሰዎች ቅድም እንደገለጻችሁት ምንም እንኳን ይሄ ችግር ሲፈጠር እናንተ በአካባቢው ባትኖሩም እንግዲህ ለዚህ ለምድራዊው ድክመት ተጋልጠው የተገኙ መሆናቸውን ነው የሚያስረዳኝ። መቼም ከከባድ አክብሮትና ይቅርታ ጋር ነው ይሄንን ማነሳው። እየሰጣችሁኝ ያለው ሐሳብ ግን ይሄንን የሚጠቁም ይሄንን የሚያመላክት ነው። ለመሆኑ ይሄ ምድራዊው እጅ በቅድስት ቤተክርስቲያኒቱ ውስጥ መግባቱ በቤተክርስቲያኒቱ ቀኖና ላይ በቤተክርስቲያኒቱ ሕግ ላይ ያሳደረው ተጽዕኖ ያሳደረው ችግር በቀኖና ቤተክርስቲያንና በሕገ ቤተክርስቲያን ላይ የፈጠረው መከፋፈል አለ፣ መሰረቷን አናግቶታል። ሁለታችሁም ስማችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው። ሁለቱም ቅዱሳን ሲኖዶሶች በዚሁ ነው የሚጠሩት። ብፁዕ አቡነ ፋኑኤል።
አዎ፣ ምክንያቱም
ሁለቱም ያው ኢትዮጵያውያን ነን የኢትዮጵያ ቤተክርስቲያን ናት ግልጽ ለማድረግ የተከፈለችው ቤተክርስቲያኒቱ የእምነት መከፈል ሳይሆን ያስተዳደር መከፈል ነው የደረሰባት የሃይማኖት ልዩነት የለንም የዶግማ የቀኖና ልዩነት የለንም አንድ ነን ምንም አይነት ልዩነት የለንም ነገር ግን የአስተዳደራዊው ችግር ነው የመጣው ቀደም እንደተባለው በመካከል ፖለቲካው ስለገባ ቤተክርስቲያኒቱ ለሁለት እንድትከፈል አድርጓታል ስለዚህ ይሄ የሃይማኖት ችግር አልፈጠረብንም ነገር ግን እየቆየን ከሄደ በዚህ አይነት ከቀጠለ ደግሞ በእምነትም ክፍተት እየመጣ የቀኖናም ለውጦች እየመጡ ሊሄዱ ይችላሉ በዚህ ባሁን ባጭሩ ካልተከጨ በእድሜ በዛት ያልተፈለጉ ነገሮች ሊከሰቱ ይችላሉ በየትኛውም አካል ይሁንና ግን እኛ አሁን የሃይማኖት ልዩነት የለንም ስለዚህ አሁን ለዚህ ነው የሃይማኖት ልዩነቱን ስላልተፈጠረ ስለሌለ ነው ወደ አንድነት ለመምጣት ነገሩ የቀለለው ሁለቱ ቅዱሳን አባቶች መካከለ ያለውን ቀኖናዊ ጉዳይ ተመልክቶ መልካስ ይዞ ቤተክርስቲያኒቱን አንድ አድርጎ የመምራት ጉዳይ ነው የሚጠበቀው ስለዚህ የእምነት ልዩነት የለንም ሁለታችንም የምንጠራው በዚሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሚል መጠሪያ ስም ነው የምንጠራው ማለት ነው
ብፁዕ አቡነ ዮሴፍ
እንግዲህ ልዩነትም ፈጥሯል የሚል ሐሳብ አለ። ልዩነትም ፈጥሯል የሚለው ምንድነው? በየዘመናቱ እንዳየነው የመንግስታት ተጽዕኖ ለቤተክርስቲያኗ ከፍተኛውን ችግር ፈጥሯል። ወደኋላ መለስ ብለን ቅድም እንደተነሳው ብፁዕ ቅዱስ አቡነ ቴዎፍሎስ መሞታቸው ሳይረጋገጥ በህይወት እያሉ ነው አቡነ ተክለሃይማኖት ተሾሙ ይባላል። እና ይሄ በራሱ ልዩነትን እንደፈጠረ ነው። አሁንም ደግሞ የህወሓት መንግስት ወደ ስልጣን በሚመጣበት ጊዜ በደርግ ዘመን የነበሩትን አቡነ መርቆሪዎስን አይ እኔ ካሁን በኋላ ከሳቸው ጋር አልቀጥልም እንዳለው አቶ ታምራት ላይኝም እንደጻፉት በዚያ ምክንያት ያ የፖለቲካው ተጽዕኖ ወደ ቤተክርስቲያን ገብቶ በዛሬ በዘመናችን ሁለት ፓትርያርኮች እንዲኖሩ አድርጓል። ቅዱስ አቡነ መርቆሪዎስ፣ ቅዱስ አቡነ ማትያስ ሁለት ፓትርያርኮች ናቸው። ይህን ልዩነት የፈጠረው ምንድነው? የፖለቲካው ተጽዕኖ ነው። እና ስለዚህ ቀኖና በእንደዚህ አይነት መንገድ ተጽፏል። አሁን ቀኖናው ተናግቷል ብዬ አስባለሁ። አንድ ዘመን ሁለት ፓትርያርኮች ካሉ የቀኖና መዛባት አለ ማለት ነው። ያንንም ለማስተካከል በቀንነት በአንድ ዘመን ላይ የተፈጠረውን ችግር በመንግስትም ብቻ ነው ማለት አይቻልም። የቤተክርስቲያን አባቶችን ግትመት አለበት ይሄ። እና ለአንድ ለቤተክርስቲያን አባቶች ወይም ደግሞ በዘመኑ የነበሩ የዚህ ነገር ተወቃሾች ናቸው ብዬ አስባለሁ። ምክንያቱም አንድ የቤተክርስቲያን አባት ወይም ደግሞ ቅዱስ ብለው የሾሙትን አባት ከመንበሩ ላይ እንዲወርድ አይሆንም ብለው መከላከል መቻል አለባቸው ብዬ አስባለሁ። እና በዚህ ምክንያት የቀኖና ችግር ስላመጣ መለያየት ስላመጣ መከፋፈል ስላመጣ ይመስለኛል ለ27 አመት በልዩነት የቆየ ነው። በዚህ ውስጥ ደግሞ በሃይማኖት እውነት ነው ምንም ልዩነት የለብንም። እንግዲህ መወጋገዙ አለ ተወጋዘን ነበር አሁን እንግዲህ ይነሳል እየተፈረጋለ እና ሁሉ አንዳንድ ችግሮችን በጣም ጠባሳ ጥቁር ነጥብ ጥሏል በቤተክርስቲያንም ጎርቷል። እና ፖለቲካው በቤተክርስቲያኗ ላይ በቀኖናውም ላይ በአስተምሮዋም ላይ በልጆቿም ላይ በፍራአቱም ላይ ከፍተኛ ሆነ ተጽዕኖ አሳድሯል ይያስባል።
ብፁዕ አባታችን አቡነ ፋኑኤል ወደርሶ ልመለስ እስቲ።
ሁለቱም ክፍሎች የእርቀ ሰላም ጉዳይ የተጀመረው እኮ የእምነት ልዩነት ስላላመጣን ነው። የዶግማ በእኛው የእምነት ልዩነት የለም ይሄ አንድ አድርጎ የማስጓዝ ጉዳይ ነው። ነገር ግን ወደርንም ጠላንም ጊዜ ፈጥሯል። ሁለት ቅዱሳን ፓትርያርኮች ተፈጥረዋል። በእኛ ፍላጎት የመጡ አይደሉም። ነገር ግን ጊዜ አምጥቶታል። ስለዚህ አንዱን ጥሎ አንዱን አንጥልጥሎ መሄድ አይቻልም። ስለዚህ ቀኖናችንም ሳይፋለስ እንዴት አድርገን እነዚህን ሁለት ቅዱሳን አባቶች ማስተናገድ እንችላለን ቤተክርስቲያኒቱ የሚለውን አሁንም እንግዲህ አባቶች የሚወያዩበት
ምን ትመክራላችሁ እናንተ?
አዎ እኮ ይሄ ነው እኮ አሁን ይሄ ነገር ስለተፈጠረ ቤተክርስቲያኒቱ ሁለቱንም ቅዱሳን አባቶች በአንድ አይን በመመልከት በስርዓቷ ላይ በቅዳሴዋ ላይ በጸሎቶቿ ላይ የሁለቱንም ቅዱሳን አባቶች ስም በማንሳት የሁለቱንም ቅዱሳን አባቶች ቡራኬ በመቀበል ቤተክርስቲያኒቱ እነሱ ደግሞ አቅም ያለው ጉልበት ያለው ደግሞ የእለት ከእለት ስራውንም እያከናወነ እየተረዳዳ አንዱ ሲባርክ አንዱ የእለት ስራውን ሲሰራ ሲያስተዳድር አንዱ ወደ ምስራቅ ሲሄድ አንዱ ወደ ምዕራብ ሲሄድ እንዲያደረጉ ቤተክርስቲያኒቱ እነሶች አረፍተ ዘመን እስከሚገታቸው ድረስ ቤተክርስቲያኒቱን በኃላፊነት ማገልገል አለባቸው። የትላንትናው ታሪካችን እንዲደገም አንፈልግም። አንተ ወረድ ሌላ ፓትርያርክ እንሹም እንዲሚለው ነገር ያ የቆሸሸ የተበላሸ ታሪክ ነው። ስለዚህ እነዚህ ሁለት ቅዱሳን አባቶች ግን በዘመናችን ተፈጥረዋል እስከ አረፍተ ዘመን ድረስ
አክብራ ቤተክርስቲያኒቱ የሚሰሩበት መንገድ ቤተክርስቲያኒቱን የሚያስተናግዱበት መንገድ ይሄው አሁን የምክር የተያዘበት ጉዳይ ነው። ስለዚህ ሁለቱንም የምታስተናግድበት ይሄ ኩችግር በእኛ አይደለም የተጀመረው በሌሎችም ነበር አሁንም ድረስ አለ በአርመኖች አለ አንዱን አንዱ ሀገር አስቀምጠው ያስተናግዷቸዋል። ቤተክርስቲያኒቱም እንደዚህ ናት። አንዱ ቅዱስ አባት ኢየሩሳሌም ሊቀመጥ ይችላል፣ አንዱ ኢትዮጵያ ሊቀመጥ ይችላል፣ አንዱ አሜሪካም ሊቀመጥ፣ አንዱ ኢትዮጵያም ሊቀመጥ። ዋናው ነገር አንድነት ህብረት የሚለውን ነገር ፈጥሮ በሲኖዶሳችን በሚናደርገው ጉባኤ ላይ እነዚህ ቅዱሳን አባቶች ቦራኬ እየሰጡ ስራውን ማከናወን ይቻላል። ምክንያቱም ባለፈው ስተት ላይ እንደገና ደግሞ ሌላ ስተት መጨመር አይገባንም። ለዚህ ሁለቱንም ቅዱሳን አባቶች የምታስተናግድበትን መንገድ አሁን የተያዘው እንግዲህ የአባቶች ጉባኤ ይሄንን ይፈታዋል ብዬ ተጠብቃለሁ። እንግዲህ
ብፁዕ አባታችን አቡነ ዮሴፍ እርሶስ ምን ይላሉ?
እኔ አሁን በአንድም በሌላም ቤተክርስቲያኗ ለ27 ዓመት ቆይታ ቆይታለች። በ27 ዓመት ውስጥ ቅድም እንዳልነው ብዙ ችግር ደርሶባታል። ይህ ችግር ለአንዴም ለመጨረሻ መቆም አለበት። እኔ አሁን የብፁዕ አቡነ ፋኑኤልን ሀሳብ እጋራለሁ። ምክንያቱም አሁን ባለንበት ሰዓት ላይ ቤተ ክርስቲያኗን አንድ ለማድረግ ወደ ሰላም የሚባለው መቼም ቤተ ክርስቲያን የክርስቶስን ሰላም ነው የምትሰብከው። የክርስቶስ ሰላም ደግሞ የሚቀበለውም የለም የሚሰጠውም ራስ መስጠት ነው እንጂ መቀበል የሚባል ነገር የለም። መተው ነው የክርስቶስ ሰላም። ምክንያቱም ራሱን ሲሰጥ ምንም ነገር እኛ አልሰጠን ዝም ብሎ ነው መጥቶ ሰላማችን የሰጠ እና ይህንን ሰላም ለማምጣት አንድም በሌላም ምናልባት እነዚህ የተመረጡ አባቶቻችን ጉዳዩን ሊይዙት ይችላሉ። ግን እንደ አንድ ቤተ ክርስቲያን አባት የምሰጠው ሀሳብ ሁለቱንም ቅድም እንደተባለው ሁለቱም አባቶች ዘመናችን ላይ ፖለቲካውም አለመረጋጋት፣ በመንግስትም ተጽዕኖ፣ አባቶችም ጥንካሬ ጉድለት፣ ካህናቱም ጥንካሬ ጉድለት፣ በማንኛውም ነገር ይሁን እነዚህ አባቶች ዛሬ ላይ ሁለት አባቶች አሉን ብላ ቤተ ክርስቲያን መቀበል መቻል አለባት። እነዚህን አባቶች ሁለቱም ፓትርያርኮች ናቸው ብላ ሪኮግናይዝ አርጋ ወደፊት ለሚሆነው ነገር ደግሞ ሲኖዶስ እየተወያየ የሚያደርገውን ሊያደርግ ይችላል። ግን አሁን የመጀመሪያው ነገር ይህንን ሪኮግናይዝ አድርጋ ሁለቱንም በእኩልነት ማስቀመጥ ለችግሩ ሁሉ መፍትሄ ነው የሚል የግል ሀሳብ አለኝ። ስለዚህ እዚህ ላይ የማነሳው ነገር ጠቅላይ ሚኒስትሩ የተናገሩትን ነገር ባነሳ በጣም ደስ ይለኛል። ልዑካኑን አናግረው ሲልኩ ከተናገሯቸው ነገሮች እናንተ ቁጭ ብላችሁ ችግራችሁን ተስማምታችሁ ተነጋግራችሁ መፍታት ካልቻላችሁ ስለ ፖለቲካ ማውራት አትችሉም የሚል ሀሳብ ነው ያስቀመጡት። ይሄ በጣም ትልቅ ነገር ነው። ምክንያቱም በልዩነት እያሉ ስለ አንድነት መስበክ የሚቻል አይመስለኝም። ካሁን በኋላ በልዩነት እየኖሩ ቤተ ክርስቲያንን ስለ ሰላም መናገር፣ ስለ አንድነት መናገር፣ ስለ ነጻነት መናገር፣ ስለ መከፋፈል ማውራት ቤተ ክርስቲያን የምትችልበት ደረጃ ላይ ነው ብሎ ማለት በጣም ይከብዳል። ተቀባይነቱም ያን ያህል ነው የሚሆነው። ስለዚህ አሁን የህዝቡንም ስሜት በመመልከት የመንግስትንም ድጋፍ በማየት አሁን በጣም ጥሩ ነው፣ እግዚአብሔር የተመሰገነ ይሁን። ስለ እውነት ለመናገር ይህንንም ግንዛቤ ውስጥ በማስገባት ቀኖና ነው እንጂ ሃይማኖት አልተጣሰም፣ የሃይማኖት ችግር የለብን። ቀኖና እኮ ቅዱስ ሲኖዶስ ደግሞ ተሰብስቦ ሁለት ፓትርያርክ አይደለም በሰሜን በምስራቅ በደቡብ በምዕራብ አራት ፓትርያርኮች ሊኖሩን ያስፈልጋል ብሎ ሲኖዶስ ወሰነ እኮ ማድረግም ይችላል፣ መብት አለ። ዶግማ አይደለም ይሄ። እና እንኳን ሁለት ፓትርያርክ መያዝ ቀርቶ ሌላም ማስተናገድ ይቻላል። ይህን ችግር ስለ ምጣዱ አይጧፍለት እንደሚባለው አይነት ነገር ስለ ቤተ ክርስቲያን አንድነት፣ ስለ ቤተ ክርስቲያን ህልውና፣ ስለ ትውልዱ ሲባል፣ ስለ ህብረት ሲባል፣ ስለ ሀገር ሲባል ይህ አንድነት በአንድም በሌላም መምጣት እንዳለበት በጣም አምናለሁ።
በጣም አመሰግናለሁ ሁለታችሁንም። ለመሆኑ ብፁዕ አቡነ ፋኑኤል፣ ብፁዕ አቡነ ዮሴፍ፣ እናንተ ሁለታችሁም ያላችሁት አሜሪካ ነው። በማንኛውም ጊዜ ቢሆን ሁለታችሁ ፍቅር በመሃላችሁ ጠፍቶ ስለ ሁለታችሁ ብቻ ነው አሁን እየጠየቅኩኝ ያለሁት። ብፁዓን አባቶች ሳትነጋገሩ ቀርታችሁ ተገፋፍታችሁ ያሳለፋችሁበት ጊዜ አለ የምታስታውሱት?
ብፁዕ ዮሴፍ ቢመልሱ ደስ ይለኛል። እንደሆነ ብፁዕነቶ
የሚገርምህ አቶ ሰሎሞን፣ እኔና ብፁዕ አቡነ ፋኑኤል እንዲሁ ገጽ ለገጽ አንተዋወቅም። እኔ አውቃቸዋለሁ አንድ ጊዜ አይቻቸዋለሁ እና ምንድነው በዚህ በሚኖርበት በሀገረ ስብከቴ ላይ በአንድ ወቅት ችግር ተፈጥሮ ነበር። እና ያንን እዚህ ሳቸው ደግሞ እንዳጋጣሚ ቤተክርስቲያን አገልግሎት ሊሰጡ ህዝቡን ሊባርኩ ተገኝተው ነበር እና በዚያን ሰዓት ደውለው አባቴ አይዞት ነገ ያልፋል ሁሉም ነገር ይሄ ቤተክርስቲያን ፈተና እንደሆነ ነገ ሊያልፍ ይችላል የሚል ደውለው ሲያጽናኑኝ አስታውሳለሁ። ስለሆነስ ለመናገር አረፋም ይሄን በሌላም ጊዜ ደግሞ እንዲሁ እየተደዋወል ከቅርብ ጊዜ ወዲህ ደግሞ እንደዚህ ጉዳይ ሲነሳ ደጋግመን ተደዋውለናል እና በመታከላችን ያገልግሎት መንፈስ አለ የፍቅር መንፈስ አለ እንደው ይሄን ልዩነት የሚባለው ነገር እኮ በእውነት የለያየን ፖለቲካው ነው እንጂ ፍንገናይ ሰላም የማይደባል የለም ሰው ሲሞት በልቅሶ በጸሎት በፍታት እንገናኛለን በከብዙዎቹ ጋራ እና ይሄ እንደው ለመለያየት ዝም ብሎ እንደው የሆነ ነገር ነው እንገናኛለን ለማለት ነው ፍንገናይ እንጠያየቃለን ከሌሎችን ጋር
ብፁዕ አባታችን አቡነ ፋኑኤል
እኔ በመሰረቱ በውጭ ያሉት አባቶች አደንንም ከበሊቃና ማጣሳ ደረጃ ብቻ ሳይሆን እኔ ብፁዕ ቅዱስ አቡነ መርቆሬዎስንም እንደም ቀደም ሰል አሁን ባለሁበትም ማረክ ሳል ድረስ ይሄርኩም ጠይቅ ነበር በበዓላትም ጊዜ ቡራኬ ይሄርኩ ቀበል ነበር ተለያየንበት አሁንኛ አብረን በአንድ ቤተ መቅደስ አገልግሎት ነው እንጂ መስጠት ያልቻል ነው በዚሁ በተላለፈው ውብዘቱ ምክንያት እንጂ በግል ከብዙዎቹ አባቶች ጋራ አሁን በቅርብም ከተሾሙት ብዙዋን አባቶች እዚህ ሀገር ቤት ጀምሮም ስለምንጠዋወቅ በክፉም በበጎም ነገር እንተያየቃለን አሁን ደግሞ ብፁዕነታቸው እንዳሉት በተለይ የዚህ የእርቅ ጉዳይ ከተነሳ ጊዜ ጀምሮ ደግሞ በየጊዜው እየተደዋወል ምን ማድረግ እንዳለብን የሚያቀራርበን መንገድ እንዳለ ምን መስራት እንዳለብን ይያል እየተወያየን ነው ያለ ነው ምክንያቱም ጉጉታችን ፍላጎታችን ቤተክርስቲያናችንን አንድ የማድረግ ጉዳይ ነው ሌላ ህልም የለንም ሌላም አላማ የለንም ሌላም ጥያቄ የለንም በእኛ ምክንያት ህዝቡን ተለያይቷል ምንድነው አቶ ሶሎሞን አንደገት አሁን ኤርትራውያንና ኢትዮጵያውያን በጥቂት ግለሰቦች በኢትዮጵያም በኩል ነው በኤርትራም በኩል የግለሰቦች ፍላጎት ነው 20 አመት የለያየን የህዝብ ፍላጎት አለ ጦርነት ውስጥ እየከተተን የግለሰቦች ጥያቄ ነው የህዝብ ጥያቄ አይደለም ያ ስለሆነ እኮ ነው አሁን ያ ህዝብ ሲገናኝ እንዴት አድርጎ እንዴት አይነት ሰላምታ ነው እንዴት አይነት ፍቅር ነው ያሳየው እንዴት አይነት እንባ ነው የፈሰሰው ያን ያህል ሰው የሞት አይመስልም በአንድ ጊዜ ሲለወጥ እና ያ በጦርነት ህዝብ እንዳለቀ እኛም እኮ ህዝቡን ገለሏል በሞራሉ አስተሳሰቡን ተስፋ ቆርጧል ቤተክርስቲያን ይሄን ያህል ዘመን ተላይታ 3 4 ጊዜ የርቅ ጉዳይ ሲደረግ ሲከሽ ህዝቡ ከተጎድቷል ህዝቡ ተጎድቷል በጣም አዝኗል እና ይሄ ነገር ይቆጨናል ይሰማናል ይሄን ነገር ጠፍቶ ቤተክርስቲያኑ አንድ እንድትሆን ፍላጎት ነበረን ቀደም እንደተባለው ይሄ ነገር በጊዜ አልተሳካበትም ጉዳይ አንድና አንድ ግልጽ ነው የኛም የቤተክርስቲያኑ አባቶች ድክመት ቢኖርም ትልቁን ድርሻ ደግሞ ያው መንግስት ይወስዳል ስለዚህ አሁን ደግሞ እግዚአብሔር ይክበር ይመስገን ከእግዚአብሔር የተሰጡናቸው ብየ ነው ምለው እኔ በብዙ መድረክ ላይ መስክር ያለው እግዚአብሔር ፍጻሜያቸውን ያሳምር ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ደግሞ ብሩ ይሆን አይምሮ ወነቱ የይቅርታ ሰው በማግኘታችን አሁንም ይሄን ርቃችን ከእግዚአብሔር በታች እኮ የሳቸው ወነቱ ፍቅርና አቅርቦት ቀደም ብዙነታቸው እንዳሉት ወነቱ ኦርቶዶክስ እኮ የናንተ ብቻ አትምሰላችሁ የሁላችንና ብለው ነው የቤተክርስቲያንን ታላቅነት የገለጹትና መቼም ሰው የሚያስታርቀው ዘመን ነው የሚባለው ይሄ ነው አሁን ጥሩ ዘመን መጣ ስለዚህ ይሄንን ርቀ ሰላሙን እንዲመጣ ነው ስንወያይ የከረመውና ጉጉታለን በርግጠኝነት በዚሁ ሰኞ ይጀምራል ጉባኤው ካንዱ ከሁለት ቀን ባልበለጠ ጊዜ ውስጥ ጉዳዩ አልቆ ሰላም እንደሚፈሰፍን መቼም ምንም ጥርጥር የለንም እኛ አሁን ብፁዕነታችን የድርድሩ አካል ባንሆንም የኛን አላማ የኛን ሐሳብ ያው ደግሞ ብፁዓን ወንድሞቻችን አባቶቻችን ያውቁታል ይረዱታልና ነገሮች ይፈጸማሉ ብለን እናስባለን ስለዚህ እኛ የተለያየንበት ዘመን የለም እግዚአብሔር ይመስገን አሁን ደግሞ በአንዲት መቅደስ ውስጥ አብረን ለማገልገል ነው ትረታችን እንጂ በማህበራዊ ኑሮ አልተለያየንም
መቼም ትልቅ ነገር ነው ሁለታችሁም የተናገራችሁት እንዳላችሁ ጠቅላይ ሚኒስትሩ እናንተ ዳሃ ተበደለ ፍርድ ተጓደለ ብላችሁ ጩሁ ያሉት መቼም ትልቅ መልእክት ነው መጀመሪያ ሰላም ሳትፈጥሩና ቅድስት ቤተክርስቲያኒቱ አንድ ሳትሆን ስለ ዳሃ መበደል ስለ ፍርድ መጓደል ሊታይም ላይችል ይችላል እናንተ እንደዚህ አይነት ሰላም በመካከላችሁ እንዳለ መከባበር በመካከላችሁ እንዳለ ስትገልጹ በመእመናኑ መካከል ግን ያለው ልዩነት በማያውቁት ምክንያት መመናን ለምን ተብለው ቀረብ ተብለው ቢጠየቁ ይሄ ብለው በማይጠሩት ምክንያት ተከፋፍለው ነው ያሉት አንዲት ቤተክርስቲያን እየተከፈለች አንድ ታቦት ሁለት ቦታ እየተከፈለ አብያተክርስቲያን የሚከፈቱበት ጊዜ ነው ያለፈው መቼም አሁን የታያዘው ጥረት ዘላቂ የሆነ መፍትሄ ያስገኛል የሚል ጸሎት ነው በሁሉም ዘንድ ያለውና ስትመለከቱት በልዑካኑ መካከል መቼም አባላት ባትሆኑም የራሳችሁ የቤታችሁ ጉዳይ ነውና መከታተላችሁ ማየታችሁ አይቀርም መጠየቃችሁ አይቀርም በልዑካኑ መካከል ያለው ስሜት መንፈስ ምን ይመስላል? እናንታውን ያላችሁ ያላችሁትን ያንጸባርቃል ወይ? ስጋትስ አላችሁ ወይ? በዚህ በሰላም መንገድ ላይ ሊቆም ይችላል? እነዚህ ተወያዮች፣ እነዚህ ተደራዳሪዎች ሰይጣንን ከፊታቸው በዚህ በኩል መከላከል አለባቸው ብላችሁ የምትመክሯቸው? ብፁዕ አቡነ ዮሴፍ፣
እንግዲህ ልዑካኑ እርቁ ሲጀመር ጀምሮ ሽማግሌዎችንም መጠው ቁና ስጡን ከማለት ጀምሮ ያው እንነጋገራለን እና ስለ እርቁ ሁልጊዜ በጣም ይፈለጋል። ስለሆነ ለመናገር በእኛ በኩል ብዙዎች አባቶች ስለእንደዚህ አይነት ነገር ቤተ ክርስቲያን አንድ ትሆን ስለሚለው ነገር በአባቶቻችንም በአገልጋዮች በሙሉ ስለ ቤተ ክርስቲያን ሰላም ሁሉም ያስባል፣ አንድነቱን ሁሉም ይፈልገዋል። ልዑካኑም ቤተ ክርስቲያንና አንድነት አብረው ካሉት ጋራ ቀጥን ሆነው እንደሚነጋገሩ እንግዲህ ተስፋ አረጋለሁኝ። ያው እነሱም እንግዲህ የዚህ የሰላሙ የመፍትሄ አካል ናቸው ብዬ አስባለሁ እና መፍትሄም ለማምጣት ለመወያየትም ለመነጋገርም የቤተ ክርስቲያኗን አንድነት ለአንድም ለመጨረሻም ድምዳሜ ላይ ለማድረስ በግልጽ እና በእውነት የክርስቶስን ቃል መሰረት በማድረግ ይዘው ቀርበው ተወያይተው መፍትሄ የሚሰጡ ናቸው፣ ብቃት አላቸው፣ ይህንን እዳር ያደርሳሉ ብሎ ነው እንግዲህ ሲኖዶስን አምኖ ውክልና የሰጣቸው እና ስለዚህ ጥሩ መፍትሄ ያመጣሉ የሚል ግምት አለኝ።
ምንም ስጋት የሎትም? ወደ መፋረስ ሊያደርስ ይችላል፣ በሰላሙ መንገድ ላይ ሊቆም ይችላልና ጥንቃቄ ያስፈልገዋል፣ ይህንን ሁኔታ አይን ከፍቶ ማየት ያስፈልጋል የሚሉት ስጋት የለዎትም?
እኔ አሁን ምንድን ነው ስጋት በዚህ በሰላሙን ሰላም አይመጣም ብዬ አሁን ባለው ሁኔታ ላይ አልሰጋም። ካልሆነ ግን ይሄ የመጨረሻው የማይሆን ከሆነ አደጋው በጣም ከፍተኛ ነው። ህዝቡ ሰላሙን ሁሉን እያለ እየጠየቀ፣ ካህናቱ ሰላሙን ሁሉን እያለ እየጠየቀ፣ መንግስት ሰላሙን እያለ እየጠየቀ፣ የሀገር ሽማግሌዎች ሰላሙን ሁሉን እያሉ እየጠየቁ በዚህ ሁኔታ ላይ ይህ ሰላም መምጣት ካልቻለ እንዴት ሆኖ ነው ቤተ ክርስቲያንን በልዩነት ይዞ ማስቀጠል የሚቻለው? እንዴት ሆኖ ነው ለትውልድስ ማትረፍ የሚቻለው? እንዴት ሆኖ ነው ቤተ ክርስቲያን ከነ ታሪኳ ለሚቀጥለው ትውልድ አስተምሯን ማስተላለፍ የሚቻለው? እና ከባድ የሆነ ምዕመናንም የበለጠ እምነት የሚያጡበት አገልጋዮቹም አገልግሎታቸውን በጣም በስነ ስርዓት ሊያካሂዱ የማይችሉበት በጣም ከባድ የሆነ ችግር ይገጥማል ብዬ አስባለሁ። ቤተ ክርስቲያኗን ይገጥማታል ችግር፣ ምክንያቱም ከማደግ ይልቅ ብዙ ችግር አለባት። አሁንም ሆኖ በጣም ብዙ ችግር ነው ያለባት። በእምነቱም በኩል ደግሞ ብዙ ተግዳሮት እየገጠማት ነው ያለ በውጭም በውስጥም። እና ይህን ነገር ቤተ ክርስቲያኗን እንደ ቤተ ክርስቲያን ቀጣይ ሆናና ለትውልድ እንድትሻገር ያለው ጄኔሬሽኑ በአግባቡ እንዲገለገልባት አገልግሎት እንዲያገኝ ለማድረግ ይሄ ሰላም ወሳኝነት አለ። ምንም ይሁን ምን ይሄ ሰላም መምጣት እንዳለበት እኔ አምናለሁ። ይሄንን ስለ እውነት ለመናገር በአጽንኦት ሁሉም ሰጥቶ የሚከታተለው ነው የመጨረሻ ነው ብዬ ነው የማምነው። እና እኔ አልሰጋም። የመጨረሻው የእግዚአብሔር ጊዜው ደርሷል፣ ሰዓቱ ደርሷል የሚል እምነት ነው ያለው።
ለመሆኑ በተደራዳሪዎቹ ላይ እምነት አለዎት? በሁለቱም ወገን ባሉት
እንግዲህ በሲኖዶስ እኔም አይን መሆን አለባቸው መደራደር አለባቸው ብዬ በሲኖዶስ ከመረጡት ሰዎች አንዱ ነኝ እና የእኛንም ሀሳብ ይዘው ነው የሚቀርቡት። ስለዚህ እምነቱ በደንብ አለ፣ በእነሱ በአባቶች ዘንድ እምነት አለ። ቤተ ክርስቲያኗን ሙሉ ኃላፊነትን ደግሞ ተሰጥቷቸዋል በሲኖዶስ ይህም የማድረግ።
ብፁዕ አባታችን አቡነ ፋኑኤል፣
እንደተባለው እኔ ስጋት አይታየኝም። እኛ እኮ አስቀድመን በእውነቱ የመጡለት ትላንት ወዲያ ስንቀበላቸው ከኢትዮጵያ የመጡትን ሶስት ብፁዓን አበው ሊቃነ ጳጳሳትና ልዑካኑን እዚህ ሀገር ተሾሙት በውጭ ሲኖዶስ ካሉት ሁለት ሊቃነ ጳጳሳት ከእኔ ጋር ሆነው ነው ኤርፖርት የተቀበሏቸው፣ ለመጀመሪያ ጊዜ በዚህ አይነት ስርዓት ማለት ነው። እኛ እኮ ከእርቁ ከድርድሩ በፊት አስቀድመን ኦልሬዲ ተደምረናል፣ እኛ ጨርሰናል። እንደውም ኤርፖርት ሲገቡ ብፁዓን አባቶች እንዴ ለምንድን ነው ታዲያ የመጣ ነው ያሉ። ጨርሳችሁ ደግሞ ያየናቸው ላይ እኛ ተደምረናል፣ እናንተ ደግሞ ቅዱስ አባታችንን ደግሞ ይዛችሁ በክብር አብረን እንሄዳለን፣ ለዚህ ነው መጣችሁት እንጂ ስራው አልቋል እየተባባልን በደስታ ነው። ምክንያቱም ሁሉም እኛ እኮ ሁሉም በገዳም በደብር በቦታ በተለያየ ቦታ በትምህርት ቤት የሚተዋወቅ ነው፣ አብሮ የኖረ ነው። ይህን ያህል ችግር የለብንም። ስለዚህ ጥሩ መስማማት ላይ ተደርሷል ያለውም አሁን በእውነቱ አባቶች ሲገናኙ አሁን አብረው ነው አንድ ሆቴል ላይ ያረፉት ሁሉም በጋራ
በጋራ ይጸልያሉ፣ በጋራ አብረው ይመገባሉ። ቀደም ሲል እኮ ይሄ ሁሉ ነገር አልነበረም። ከዛ የሚሰጠው መመሪያ ጥብቅ ነበር እኮ፣ አብራችሁ አትጸልዩ፣ አብራችሁ አትብሉ የሚባል ነገር ሁሉ ነበር። እውነት በጣም ያሳዝናል። እና አሁን ይሄ ሁሉ አልፎ አብረው እየተመገቡ፣ አብረው እየጸለዩ፣ አብረው እየተወያዩ፣ ድርድሩ ኦፊሻሊ አይጀመር እንጂ እነሱ እርስ በርስ እየተነጋገሩ ነው። አሁንም የመክፈቻ ጸሎት እንደውም በዚህ አጋጣሚ ለቪኦኤዎችም ማስተላለፈው ያው ሰኞ ከሰዓት በኋላ በ3:30 ፒኤም ላይ በደብረ ኃይል ቅዱስ ገብርኤል ካቴድራል የመክፈቻው ጸሎት ይደረጋል በጋራ እና ከቀደሙት 3-4 ዙሮች በጣም የተለየና መረጋጋት ያለበት መተማመን ያለበት ፍቅር ያለበት ሁኔታ ነው። ምክንያቱም ጊዜ የፈጠረው ነው። አሁን ያው ሰዓቱ ጊዜ የፈጠረው ይሄ ደግሞ ለቤተ ክርስቲያኗ ብቻ የወጣ ፀሐይ ሳይሆን ለመላ ኢትዮጵያውያን የወጣ ፀሐይ ነው። ለመላ ኢትዮጵያውያን የተገኘ በረከት ነው። ለመላ የኤርትራ ሕዝብ የተገኘ በረከት ነው። አሁን የምናየው ያለ ነው እና ያው ጊዜው ጥሩ በመሆኑ ዘዋልና እርቁ 100% ሰላማዊ በሆነ መንገድ እንደሚፈጸም አምናለሁ። ከኢትዮጵያ የመጡትም ሊቃነ ጳጳሳት እዚህም ካሉት ሊቃነ ጳጳሳት በእውነቱ በጣም አስተዋይ የሆኑ የረጉ አባቶች ናቸው። ጥሩ አመለካከት ያላቸው አባቶች ናቸው ሁሉም ያሉትና ጉዳዩ አድካሚ ነው ብዬ አልልም እንጂ እግዚአብሔር ክፉን ያርቅልን እንጂ ክፉ እኮ ነገር ቅድም ብፁዕ አባታችን እንዳሉት እኮ ዝም ብለን ጭራሰን ጥቀን የምንለያይ ከሆነማ እንግዲህ ጨው ለራስ ስትል ጣፍጥ ያለበለዚያ ድንጋይ ነው ብለው ይጠሩሃል ይረግጡሃል ነው የሚለው የሚፈጸምብን ይመስለኛል። ከዚህ በኋላማ ህልውና ማይኖራት የዚች ቤተ ክርስቲያን በዚህ ዘመን በእውነቱ ሳይገባን መንፈስ ቅዱስ ጠርቶ እዚህ ቦታ አስቀምጦናል ሁላችንንም። በእውነቱ ይገባቸዋል ተብለን አይደለም፣ የእግዚአብሔር ጥሪ ሆኖ ነው በእኛ እጅ ላይ በውጭም በውስጥም ባሉት አባቶች ላይ በሁለቱም ቅዱሳን አባቶች እጅ ላይ የዚች ቤተ ክርስቲያን እጣ ፈንታዋ በእኛ እጅ ነው ያለው። በቅዱሳን አባቶች እጅ፣ በእኛ በሊቃነ ጳጳሳት እጅ ነው ያለው። ይሄንን የህዝብ እንባ ማናበስ ከሆነ ግን ምላሹ ይችን ቤተ ክርስቲያን ማፍረስ ነው የሚሆነው፣ ህዝብን መበተን ነው የሚሆነው። ይሄ ደግሞ ትልቅ የሆነ ሀገራዊ የሆነ ለቤተ ክርስቲያን ብቻ ሳይሆን ጉዳቱ ለኢትዮጵያ፣ ለመላ ለአፍሪካ ማለት ነው። ጉዳቱ ብዙ ጉዳት፣ ብዙ ኪሳራ የሚያመጣ ነው። በትንሽ ነገር ማለፍ በምንችለው ነገር ማሳለፍ ካቃተን መልሱ በጣም የከበደና የመረረ አንድ ጊዜ ደግሞ ከእጅ ከወጣ በኋላ የማይመለስ ነው የሚሆንብን። ስለዚህ ይሄ ሁሉ ግንዛቤ ውስጥ አባቶች ያስገባሉ የሚል እምነት አለ። ይህን ሁሉ ግንዛቤ አስገብተው ጉዳዮቹ ሁሉ ሰላማዊና እንደው በጎ የሆኑ ዘለቄታዊ የሆኑ መፍትሄዎች እንደሚያገኙ ተስፋ አድርጋለሁ። ዋናው ዋናው መሰመር ያለበት ርቁ ይሳካል 4 ነው። ወደፊትም እንዲህ አይነት ታሪክ እንዳይደገምብን ብቻ አጽንኦት ሰጥተው ሊመለቅ አሁን መወያየት ያለባቸው ወደፊት ይሄ ነገር እንዳይደገም የሚለው ነው እንጂ ያለፈውም አልፏል። እንግዲህ ያለፈ ክረምት ቤት አይሰራም፣ ያለውም ባለው መሳለፍ ነው። ይሄ አሁን አደጋ ለማንም አይታየውም። በተለይ እኛ በቅርብ ከአባቶች ጋራም ከሁሉም አባቶች ጋራም በዚህ በሁለት ቀን ውስጥ ተገናኝቻለሁ፣ ተወያይቻለሁ፣ ተነጋግሬያለሁ። የሚያሰጋና የሚያስፈራ ቀይ መብራት አላየውም። እግዚአብሔር የተመሰገነ ጥሩ ነው።
እንግዲህ ብፁዓን አባቶች ሁሉንም እንግዲህ እናንተ ናችሁ የምትገነዘቡት በቅርብ የምታውቁት። ይሄ በድርድሩ በኩል በአባቶች በኩል ያለው ሁኔታ ነው እንደገለጻችሁልኝ። ይሄው ድርድር ነገ ሰኞ ሐምሌ 16 ከቀኑ 3:30 3:30 PM በደብረ ኃይል ቅዱስ ገብርኤል ደብር ነው ያሉኝ፣ የጋራ የጸሎት ስነ ስርዓት ይካሄዳል። በዚህ ስነ ስርዓት ላይ ምእመናን እንዲገኙ ይፈቀዳል?
ይፈቀዳል። ነገ በየቤተ ክርስቲያኑ እንግዲህ እኛ ደግሞ በሀገረ ስብከቱ ክርስቲያናት በሙሉ ያው በቴክስት አስታውቀናል። ካህናትም፣ ተወካዮች፣ የህዝብ አባላት፣ የሰንበት ዘማሪ ወጣቶች እንዲገኙ ነው። ለጋዜጠኞችም ለማንኛውም ህዝብ ክፍት የሆነ የጸሎት ስርዓት ነው። በውይይቱ ጊዜ ነው እንጂ ሌሎች አካላት የማያስፈልጉት፣ በጸሎቱ ግን የጋራ ነው። ደግሞ መጨረሻውን እግዚአብሔር ያሳምርልና ማብቂያው ደግሞ በቅዱስ ሚካኤል ካቴድራል መጨረሻው ደግሞ ጸሎት እንደሚደረግ ብፁዓን አባቶች ለዚህ ሁሉ ካል የተቀመጡት በሁለቱም በኩል ያሉት ወስነው ትናንት አሳውቀውኛል። ስለዚህ ጥሩ ነው። ጥሩ ያለ ጥሩ ነገር እንዲህ ያለ ይህ የመጀመሪያ ነው ማለት ይቻላል። እንደዚህ አልተደረገም ካሁን ቀደም።
እስቲ እንግዲህ በመጨረሻ ለምእመናን ሁለታችሁም የምታስተላልፏቸው አጠራ ጠር ያሉ መልእክቶች ካሉ ለሰፊው ምእመን የምታስተላልፉትን መልእክት ነው የምጠይቀው። ብፁዓን አባቶች፣ ብፁዕ አቡነ ዮሴፍ።
እኔ እንግዲያስ እንደው ከመናገሬ አንድ ጊዜ በሰንበት ትምህርት ቤቶች ሁልጊዜ ልብ የምትነካ አንድ ሁለት መስመር የሆነች መዝሙር አለች እና ያቺ መልእክት እናት መዝሙር እናት በዚህ ስደመድ የምትፈቅድልኝ ደስ ይለኛል።
እሺ አባቴ።
አንዳደርገን ጌታ አንዳደርገን አንዳደርገን አምላክ አንዳደርገን ከመለያየቱ ህብረቱን ሰጥተኸን እኛ ሁላችንን አንዳደርገን የእስራኤል አምላክ ፍቅርህን አልብሰን አንዳደርገን ጌታ አንዳደርገን አንዳደርገን አምላክ አንዳደርገን ተመለያየቱ ህብረቱን ሰጠህን እኛ ሁላችንን አንዳደርገን የእስራኤል አምላክ ፍቅርህን አልብሰን። ይህን ጊዜ ስለሰጠህን እድሉን ስለሰጠህን በጣም አመሰግናለሁ። እንግዲህ ምዕመናንም ካህናትም ሁሉም በጸሎት ይህንን ፕሮግራም እንዲያስቡ ነው መልእክቴ። በዚህ ሳምንት እንግዲህ የቤተ ክርስቲያን ልደቷ ነው ማለት ይቻላል፣ ወደ አንድነት የምትመጣበት ነው ብሎ ሁሉም ይጠብቃል። ይህንን እንዲሆንልን እግዚአብሔር መልካም ፈቃድ ይሁን።
አሜን። ብፁዕ አባታችን አቡነ ፋኑኤል።
እሺ፣ እንግዲህ ያው በማጠቃለያው እግዚአብሔር አምላክ ይህንን በጎ የሆነ የመስራት እንዲያሰማን ካህናቱም ምዕመናንም ሁሉ አሁንም በጸሎታችሁ ጠንክሩ፣ በጸሎታችሁ አግዙን፣ እርዱን። እግዚአብሔር አምላክ ደግሞ እርቁን እውን አድርጎ ምናልባት ከእርቁ በኋላ ደግሞ እንደው ወደፊት ያለንን ሁኔታ ያው ምናልባት እንደዚህ እድሉን ካገኘን ደግሞ በዚሁ ጣቢያ ሀሳባችንን የምንገልጽ ይሆናል። አሁን ግን ይሄ ነገር ከፍጻሜ እንዲደርስልን የሁላችሁም ጸሎት እንዳይለየን ነው በዚህ አጋጣሚ ማሳሰብ ፈልገው። እንግዲህ እግዚአብሔር አምላክ ቸር እንዲያሰማን ፈቃዱ ይሁንልን ነው ምለው።
አሜን። እጅግ የተከበራችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብፁዓን አባቶች ብፁዕ አቡነ ፋኑኤል፣ ብፁዕ አቡነ ዮሴፍ ለሐሳቦቻችሁ፣ ለአስተያየቶቻችሁ፣ ለምክሮቻችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። በአድማጮቼ ስም እግዚአብሔር ያክብርልኝ ስለ ሰጣችሁን ጊዜ። እግዚአብሔር ይስጥልኝ።
አሜን። እግዚአብሔር ይስጥልን። እኛም እድሉን ስለ ሰጣችሁን በጣም እናመሰግናለን።
አሜን አሜን። ደህና ደሩ።
እግዚአብሔር ያክብርልን።
እግዚአብሔር አሜን። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማግኘት ይቻላል። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን ላሸጋግራችሁ። ጠቅላይ ሚኒስትር አብይ አህመድ ከሶስት ቀናት በኋላ ዋሽንግተን ይገባሉ። ጠቅላይ ሚኒስትር አብይ አህመድን የፊታችን ሐሙስ ሐምሌ 19 2010 ዓመተ ምህረት ዋሽንግተን ዲሲ ላይ ለመቀበል ከዚያም በተከታታይ የሚመሯቸውን መድረኮች ለማመቻቸት ቁጥሩ የበረከተ ኢትዮጵያዊና ትውልደ ኢትዮጵያ በሚኖርባቸው ሎስ አንጀለስና ሚኒሶታ ላይም የሚካሄዱ ስነ ስርዓቶችን ለማዘጋጀት የሚደረገው አሜሪካ ያሉ ኢትዮጵያውያን ርብርብ ተጠናክሯል። የሶስቱም ቦታዎች ዝግጅት ምን እንደሚመስል እንዲናገሩ ሶስት ሰዎችን ጋብዣለሁ። በቅድሚያ ተዋውቋቸው።
ሰላም ጤና ይስጥልኝ። አቤል ጋሽ እባላለሁ። በዋሽንግተን ዲሲ የክቡር ጠቅላይ ሚኒስትር አብይ አህመድን የአቀባበል ስርዓት ለማከናወን የተቋቋመው የአስተባባሪ ኮሚቴ የሚዲያ ክፍል ተጠሪ ነኝ።
ጤና ይስጥልኝ። እኔ አቶ ትሽሬ ዋቀው እባላለሁ። የኦሮሞ ኮሚኒቲ ማህበረሰብ ፕሬዚዳንት ነኝ እዚህ ሚኒሶታ። እንደዛውም ደግሞ የክቡር ጠቅላይ ሚኒስትር አብይ አህመድ መምጣትን በመመለከት ከተቋቋመው ኮሚቴ የኮሚቴው መሪ ነኝ።
ጤና ይስጥልኝ። ዳንኤል አርጋው እባላለሁ። እዚህ ስቴት ካሊፎርኒያ ግዛት የሎስ አንጀለስ የአሜሪካ ድምጽ ሬዲዮ ዘጋቢ ነው።
ሶስታችሁንም በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ ሊገቡ ከአንድ ጅጣቶች ያነሱ ቀናት ናቸው የቀሩት። ዝግጅታችሁ ምን ላይ ይገኛል? ለመሆኑ የጣዳችሁት ሁሉ በጥሩ ሁኔታ እየበሰለላችሁ ነው ወይ? የሰው ስሜት ምን ይመስላል? እነዚህን ጥያቄዎች ይዤ ነው ወደ እናንተ ዛሬ የመጣሁት። አቶ አቤል፣ መቼም መጀመሪያ ጠቅላይ ሚኒስትሩ እግራቸው የሚረግጠው ዋሽንግተን ነውና።
ልክ ነው። ዋሽንግተን ዲሲ እንግዲህ ከኢትዮጵያ ውጭ ብዙ ኢትዮጵያውያን እና ትውልደ ኢትዮጵያውያን፣ ኤርትራውያን ሁሉ የሚገኙበት በመቶዎች ሺዎች የሚቆጠር ሕዝብ ያለበት ነው። በመሆኑም ይህ ዝግጅት ልዩ ዝግጅት ነው። በሀገራችን ታሪክ ይሄ የመጣው ልዩ ጊዜና ራዕይን ደግሞ የተሸከሙ ታላቅ መሪ ሲመጡ ይህንን አቀባበል ለመቀበል ከዳር እስከ ዳር ሕዝቡ በመንቀሳቀስ ላይ ይገኛል። ይህንን ፕሮግራም ለማከናወን የአስተባባሪ ኮሚቴው በጠቅላላ በዙሪያው የሚገኘውን ህዝብ አስተባብሮ የዲያስፖራው ኮሚቴ ከመንግስት ተጠሪዎች ከኤምባሲ ጋር በመተባበር ፕሮግራሙን ሰፋ ባለ በሰከነ በፕሮፌሽናል መንገድ የሚካሄንበት መንገድ እያከናወነ ነው የሚገኘው። የተለያዩ ኮሚቴዎች ተዋቅረው ይሰራሉ። በኮንቬንሽን ሴንተር የሚኖረውን 30,000 ህዝብ ድረስ በላይ የሚጠበቀው የምናስተናግድበት ፕሮግራም አለ። እንደዚሁም ደግሞ የታውን ሆል ሚቲንግ ከተማው የተውጣጡ ዲያስፖራውን የሚወክሉ አካላት ተሰብስበው
የሚነጋገሩበት ፕሮግራም አለ። በዚህ ዙሪያ የሚሰራውን ስራ ለማስተባበር የመስተንግዶ ኮሚቴ፣ የሎጂስቲክ ኮሚቴ፣ የሴኩሪቲን በተመለከተ እንዲሁ የሚሰሩ የተለያዩ ኮሚቴዎች ተዋቅረው ይሰራሉ። ሚዲያውን አስተባብረን እንሰራለን። በጠቅላላ የፕሮግራም ስኬታማ እንዲሆን የኢትዮጵያዊነት እንግዳ ተቀባይነት ባህሪያች የምናሳይበት መንገዱ የምንቀርብበት ሁኔታ ከፍ ባለ ዝግጅት በተጠናከረ ሁኔታ እየሰራ እንገኛለን። ስራው እየተሰራ ነው። እርግጠኛ ነኝ በዕለቱ ጁላይ 28 ኢንተርላክ መሪ ተቀብለን የሚያራምዱትን ፖሊሲ የተሸከሙትን ራዕይ እኛም እንደ ህዝብ ተከትለን የምንቀበልበትን በኢትዮጵያ ሀገራችን ያለውን ደግሞ ትግል አብረን የስራውን ሁሉ መንገድ አብረን በስራ ሳተፍለት መንገድ የምንወያይበት ጊዜ ይሆናል ብለን በጉጉት የምንጠብቀው ጊዜ ነው።
አቶ አቤል አመሰግናለሁ በጣም። ወደ ዳንኤል አርጋው ልሂድ። ጠቅላይ ሚኒስትሩ ከዋሽንግተን ቆይታቸው በኋላ እሁድ የዛሬ ሳምንት ጊዜያቸውን የሚያሳልፉት ምዕራብ አካባቢ ከሚገኙ ኢትዮጵያውያን ጋር ነው። ዝግጅቱ ምን ይመስላል እናንተ ጋር? ዳንኤል፣
ሎስ አንጀለስ ከተማ ከ50,000 በላይ ኢትዮጵያውያኖችና ትውልደ ኢትዮጵያውያኖች ይኖሩበታል ተብሎ የሚገመት አካባቢ ናት። ትንሿ ኢትዮጵያ ደግሞ ሊትል ኢትዮጵያ በሚል የመንገድ ስያሜ የተሰጣት በውስጧ የሸከፈ የያዘች አንጋፋም ከተማ ናት። እና ሰለሞን፣ ይህን ያክል ስለ ሎስ አንጀለስ በጨረፍታ ካልኩ ወደ ተነሳውበት እና ወደ ጠየቀኝ የአንኳር ጉዳይ አመራለሁ። እንደ አውሮፓውያን ዘመን አቆጣጠር ሐምሌ 29 2018 ልክ የዛሬ ሳምንት መሆኑ ነው የኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ለሚያደርጉት ታሪካዊ የተባለው ህዝባዊ ውይይት በሎስ አንጀለስ እና በሁሉም ትልልቅ ከተሞች የተለያዩ ንዑሳን ኮሚቴዎች ተቋቁመው እንቅስቃሴ በማድረግ ላይ ይገኛሉ። የተለያዩ የማህበረሰብ አካላትም የተወጣጡ ሎስ አንጀለስም የሚገኘው የአብይ ኮሚቴም ጠቅላይ ሚኒስትሩን ለመቀበል ሽሮ ጉዱ ተጠዋጥፏል እና ከአስተባባሪ ፖሊስ የተገኘው መረጃ እንደሚጠቁመው በተሳካ ሁኔታ ሁሉም ነገር መልክ መልክ እያያዘ መሆኑን የገለጹልኝ፣ ግንቡን እናፈርሳለን፣ ድልድዩንም እንዘረጋለን፣ እሺ ለዶክተር አብይ በሚል መሪ መፈክር ጠቅላይ ሚኒስትሩን ለመቀበል ነው የታሰበው። ዶክተር አብይ አህመድ በአጭር ጊዜ ውስጥ ላስመዘገቧቸው የሰላም የፍቅር የእርቅ ዘመን በብዙዎች ዘንድ ከፍ ያለ ይሁንታን ያገኙ መሪ መሆናቸው ይታወቃል እና በዚህ በሎስ አንጀለስ የሚኖሩ ኢትዮጵያውያኖች እና ትውልደ ኢትዮጵያውያን የዚሁ ደስታ ተጋሪ ናቸው። የሚገርመው ነገር ሰለሞን፣ ኢትዮጵያውያን የሚገበያዩበት ሱቅ መደብሮች አለም ሬስቶራንቶች ብቅ ብለህ ስትቃኝ ይህንን እውነታ የሚያረጋግጡ ክስተቶችን ታዝበን የምትመለሰው የኢትዮጵያውያን የዕለት ተዕለት ወግ ስለጠቅላይ ሚኒስትሩ የሰሯቸው በጎ ነገሮች እንዲሁም በዚህ በከተማችን ስለሚያደርጉት ህዝባዊ ውይይት ዙሪያ ነው። የዶክተር አብይ አህመድ ምስል ያረፈበት ካኔቴራዎች ተዘጋጅተው ተደምረናል፣ ዶክተር አብይን እንደግፋለን የሚሉና ሌሎችም የድጋፍ ትዕይንቶችንም ትመለከታለህ።
እስቲ ወደ ሚኒሶታ ደግሞ ልሂድ። የሚቀጥለው ጉዟቸው ከሎስ አንጀለስ የጠቅላይ ሚኒስትሩ ሚኒሶታ ነው። አቶ ተሽቴ እንዴት ናችሁ እናንተ?
በጣም እናመሰግናለን። ሚኒሶታ እንግዳውስ የምትታወቀው አንደኛው ፎርቹን 500 ካምፓኒ የሚገኙበት ነው። በጣም ስትሮንግ ኢኮኖሚ ያላት አገር ናት። ሌላው ደግሞ የምትታወቀው እዚህ ማህበረሰባችን ከትውልድ ኢትዮጵያ የሆኑት ወደ 70,000 የሚገመት ነው በግምታችን ያለ ነው። ከዛ ውስጥ ደግሞ አብዛኛው ሰው የሚገኘው ከኦሮሞ ማህበረሰብ ወደ 40,000 የሚገመት ነው እና በዛው መሰረት ሊትል ኦሮሚያ በሚባል ኦሮሞ ስትሪት የሚባል ያላት ስቴት ናት። አብዛኛው ሰው በብዙ ስራ በሞያ በቢዝነስ ተሳትፎ የሚያደርግና በጣም ቫይብረንት ዌልካሚንግ ስቴት እንደሆነ አብዛኞቻችሁ ቪኦኤን የሚያዳምጡ ሰዎች ያውቁታል። ሚኒሶታ ላይ እንደ ዋሽንግተን ዲሲ እና ኤልኤ እኛ ካውንስለር የለንም፣ ግን ኤምባሲው ሰው መድቦልን አንድ ሰው ከመጀመሪያው ጀምሮ እዚህ ተገኝቶ ከኛ ጋር ኮኦርዲኔት ያደርጋል። በጣም ደስ የምለው ሁሉም ሰው ሁሉም ከእያንዳንዱ ብሔረሰብ ላይ ተወጣጥኖ ነው ኮሚቴ የተቋቋመው። ኮሚቴው ከመጀመሪያው ጀምሮ ፕሪንስፕልን በማስቀመጥ ኦል ኢንክሉሲቭ የክቡር ሚኒስትሩን ራዕይ በመከተል እያንዳንዱን ማህበረሰብ እንዲካተት ሬፕሬዘንቴሽን በየሁሉ እንዲካተት ተደርጎ ብዙ ውይይት ወደ 8 ጊዜ ተገናኝተናል። በዚህ ግንኙነታችን ኮሚቴ በማቋቋም የትራንስፖርቴሽን ኮሚቴ፣ ሎጂስቲክ ኮሚቴ፣ የሚዲያ ኮሚቴ፣ ቢዝነስ ዲቨሎፕመንት ኮሚቴ፣ ኢንተርቴንመንት ኮሚቴ፣ ሪሴፕሽን ኮሚቴ፣ ካልቸራል ኢቨንት ፓርቲኩላርሊ ኤርፖርት ላይ ሪሴፕሽን ላይ፣ እንደገና ደግሞ ሴኩሪቲ ኮሚቴ ክሎዝሊ ከሴኩሪቲ ጋር በማስራት በጣም ደስ በሚል ሁኔታ ነው ሁሉ ሰው ሲሳተፍ ያየሁት። በጣም
በጣም ምገርመው ሰው ሁሉ ምን ልርዳ ምን ላርግ እኔ የቱ ጋር ልሳተፍ ብሎ ነው የምጠይቀው። በአጭር ጊዜ ውስጥ እንደዚህ አይነት ሁሉን አቀፍ ፍቅር የተሞላበት የተለየ ሀብት ያለው አገር የሁሉ ሰው ወጣቱ በተለይ ፊቸሩን እንዲያይ በዛ ሀገር ራሱን ማየት እንዲችል የማድረግ ራዕይ ሲፈጠር ሁላችንም የቼንጁ አካል መሆን ነው የምንፈልገው። ይሄ ለውጥ ስር እንዲሰድ ነው የምንፈልገው። ከዚህ አንጻር ነው ሁሉ ሰው ማህበረሰብ በደስታነት በተሞላ እየተሳተፈ ያለው። እስካሁን ያጋጠመን ምንም አይነት ችግር የለም። የስብሰባ ቦታን በመመለከት ኦልሬዲ ሴኩር አድርገን ሴኩሪቲ ፕሮሰስ ቮለንቲርስ ሰው እንዴት ማግባት እንዳለበት ይሄን ሁሉ መግለጫ በተለየ መንገድ እየሰጠን
ጨርሳችሁ
ነው። 600 ኖርዝ ፈርስት አቨኒው ታርጌት ሴንተር ነው የሚባለው። 15,000 እና ከዛ በላይ ነው የሚይዘው። አንዳንድ ቦታ በቅርበት ያሉ ቦታዎችን ለሴኩሪቲ ብለን የተውናቸው አሉ። በአጠቃላይ ወደ 15,000 የምጠጋ ቦታ ነው የያዝነው እና ያንን ሳይን አድርገን ተከፍሎ ሁሉ ነገር አልቋል።
ለዛሬ ጊዜው በማብቃቱ እዚህ ላይ ላቁም። ሰፋ ላለ መረጃ ነገ ይዣቸው መለሳለሁ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ አዘጋጅና ያስተናገድኳችሁ ሰሎሞን አባተ ነኝ። ከኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና አደሩ።